የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ረቡዕ ሰኔ 5 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ።
የምዕራብ ሐረርጌ ዞን ኮሌራን መከላከልና መቆጣጠር ስራ ውጤታማ ይሆነ ነው ብሏል።
ያው አጠቃላይ እስከ ትላንትናው ቀን ድረስ ኦልሞስት 244 ኬስ ተመዝግቧል።
የዞኑ ጤና ጥበቃ ኃላፊ የሆኑትን አቶ አህመድ መሐመድን ነው የሰማናቸው። ዝርዝሩን ከዜና በኋላ እናስተማችኋለን።
በምዕራባውያን ዘንድ ውጤታማ የሆነውን ሚቱ የጸረ ጾታ ጥቃት ዘመቻ ተምሳሌት ያደረገ የኢትዮጵያውያን የበይነ መረብ መርሃ ግብርን እናስተዋውቃችኋለን።
ይህንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲና ያደረገውም ሰው አለ።
ሚቱ ኢትዮጵያ ከተሰኘው ድረገጽ መስራቾች መካከል አንዷ የሆነችውን ትዕምርት ሽመልስ ነው የሰማችኋት። አብራችሁን ከመሻችሁ ከሷ ጋር ያደረግነውን ቆይታ ተሰማላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዩጋንዳ ውስጥ አንድ ልጅ በኢቦላ በሽታ መሞቱ ታውቋል። በዩጋንዳ ጎረቤት ሀገር ኮንጎ ከአንድ ዓመት በፊት ኢቦላ የገባ ሲሆን የድንበር ዘለል ጉዳይ እንደሆነ ተመልክቷል። የአምስት ዓመት ዕድሜውን ሕፃን ዛሬ እንደሞተ የሀገሪቱ የጤና ጥበቃ ሚኒስትርን ጠቅሶ ያስታወቀው ዩጋንዳ ያለው የዓለም የጤና ድርጅት ጽፈት ቤት ነው። ሕፃኑን በርካታ የቤተሰቡ አባላት ባለፈው ሰኞ ከኮንጎ ዲሞክራሲያዊ ሪፐብሊክ ወደ ዩጋንዳ ከገቡ በኋላ የታመመው ልጅ በምዕራብ የሀገሪቱ ክፍል ወደሚገኘው ካጋንዳ ሆስፒታል ተወስዶ እንደነበረ የጤና ጥበቃ ሚኒስትር ዶክተር ጄን ሩት አሰንግ ገልጸዋል።
የሱዳን የተቃውሞ መሪዎች አድማንና አልታዘዝም እንቅስቃሴ ማካሄዱን አቁመው የሽግግር ካውንስል ለመመስረት ሲሉ ከወታደራዊ ገዢዎቹ ጋር ለመነጋገር እንደተስማሙ ትላንት ገልጿል። የሽግግሩ ወታደራዊ መማክርት በበኩሉ የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያው ልዩ ልዑክ አምባሳደር መሐሙድ ድሪር ትላንት ካርቱም ላይ ለጋዜጠኞች ተናግረዋል።
የዩናይትድ ስቴትስ ልዩ መርማሪ ካውንስል ሮበርት ሙለር ባለፈው ዓመት በአሜሪካ የውስጥ ፖለቲካ እጃቸውን ዶለዋል በሚል የተጠቀሷቸው የሩሲያ ወታደራዊ ተቆራጭ የክሬምሊን ተጽዕኖን በአፍሪካ ላይ ለማስፈን በሚያደርጉት ጥረት ቁልፍ ሰው ሆነው የወጡ መሆናቸው ተዘግቧል።
የሆንግ ኮንግ ተወላጁን ለክስ ወደ ውጪ የመላክ እቅድ ወይም ሐሳብን በመቃወም ዛሬ በግዛቲቱ መንግስት ዋና ጽፈት ቤት አካባቢ የተካሄደ ሰፊ ህዝባዊ ተቃውሞ ከፖሊሶች ጋር ለመጋጨት ምክንያት ሆኗል። በመጨረሻም በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት አመታት የዘለቀው ግጭትና ጥቃት ትናንትና በወረደ እርቀ ሰላም እንቅስቃሴ ተበጅቶለታል ተብሏል። የታጠቀ ኃይል የሚያካሂደውን ኢሰባዊ ጥቃቶችን ለመከላከል የሚያስችል እርምጃ እየተወሰደ መሆኑን የምዕራብ ጉጂ ዞን አስተዳደር አስታውቋል። የአማሮ ወረዳ አስተዳደር በበኩሉ ለሶስት አመታት ተዘግቶ የነበረ መንገድ ለህዝብ አገልግሎት የመክፈትና የጽዳት ስራ በሁሉም መንግስታትና ክልል ህዝቦች መካከል ይከናወናል ተብሏል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብራችሁን ቆዩ እንላለን።
Gabina VOA. Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ቀደም ሲል አስተዋወቅናችሁ ዘገባ ነው የምናልፈው። የምዕራብ ሐረርጌ ዞን ኮሌራን የመከላከልና የመቆጣጠር ስራ ውጤት እያሳየ ነው አለ። በኮሌራ በሽታና ክፉኛ ከተጠቁት አካባቢዎች አንዱ የሆነው የምዕራብ ሐረርጌ ዞን ኮሌራ እንዳይስፋፋ በመከላከልና ህሙማኑን በመርዳት ውጤታማ ስራ እየሰራ እንደሆነ ገልጿል። የዞኑ ጤና ኃላፊ የሆኑት አቶ አህመድ ዲን መሐመድ በተለይ ለቪኦኤ እንደተናገሩት በዞኑ ውስጥ ትላንት ድረስ 240 የኮሌራ ህሙማንን መለየታቸውን ገልጸዋል። ሆኖም በየቀኑ የሚቀበሏቸው አዳዲስ ህሙማን ቁጥር እየቀነሰ እንደመጣም ተናግረዋል። አዲስ ቸኮል ነው ያነጋገራቸው፣ በተከታዩ ዘገባ ይዳስሰዋል። አቶ አህመዲን ከሚያብራሩበት ይጀምራል።
በ23/09/2011 8 ሳምፕል ወስደን ለከን ነበርና ስቱል ማለት ነው ሰገራ። ከዚህ ውስጥ 5 ኮንፊርም ሆኖ ተመለሰልናል። ቫይሩ ኮሌራ ተብሎ ማለት ነው ኦጋዋ
ምንድነው
ኮሌራ ዲክለር አርግተን እንደ ክልላችንም እንደ ዞናችንም በሽታው ኮሌራ መሆኑን የተረጋገጠ በ09/2011 ወደ ስራ ያው ከዛ በፊትም እኛ በፕሮቶኮሉ መሰረት ነው እንጠቀመ የነበርነው። አጠቃላይ ኬዙ እንደዛ ነው። ወረዳም ዝርዝሩ ማለት ጭሮ ወረዳም ወደ 61 ኬዝ አለ። ንሱ 23 መጋላ ገበበሻታው 38 አለ። ወደ 22 አለ።
እነኚህ ህሙማን በአሁኑ ሰዓት ከሌላው የህብረተሰብ ክፍል ተለይተው ህክምናና እንክብካቤ እየተደረገላቸው መሆኑን አቶ አመዲን አክለው ገልጸዋል።
ኮሌራ ትሪትመንት ሴንተር
ሲቲሲስ የኮሌራ ህክምና ማዕከል
የህክምና ማዕከል ውስጥ ያለው
እሺ
ጥሩ 9 አለ። ንሱ 12 ወዳ ብትምና አበደሳ ከተማ ውስጥ 17 አለ። ሌሎቹ ድኖ ወጥቷል ማለት ነው።
በዞኑ ለኮሌራ ህሙማን የህክምና አገልግሎት ከመስጠት ባሻገር የመከላከል ስራዎችም ተጠናክረው መቀጠላቸውን አቶ አመድ ይገልጻሉ።
ኮሌራ ሳይባል በፊትም እንደ ዞናችን ከዞን አመራር ጀምሮ ከወረዳ አመራርም ጀምሮ ባለሙያም ህብረተሰቡ በዚህ በሽታ እንዳያጋለ ኮሚኒቲ ኢንተርቬንሽን ስራ በብዛት ሰራ ነበረ። ኮሚኒቲ ኢንተርቬንሽን ማለት ህብረተሰቡ ግንዛቤ እንዳያገኝ በሽታ መተላለፊያ መንገድ ምን እንደሆነ እንዴት መከላከል እንደሚችል ህብረተሰብ ላይ ስራ ነበረ። ያው የመጣውን በሽተኛ ማከም ብቻ ሳይሆን በጤናም እየሰራ ያለ ነው። ጤና ባለሙያ ህብረተሰብ ውስጥ ወርዶ ከአመራር ጋር በመሆን ህብረተሰቡን በማንቀሳቀስ አንድ የውሃ ችግር አለ እንደ ዞናችን። መጠጥ ውሃ ችግር ጋር ታይዞ ያለውን ችግርን ለማቅረብ ኬሚካል ይጠቀሙ ማለት ነው። ውሃ ጋር ብሻን ጋር አኳታ ለየ ሀውሶልድ ለአንድ ወር ለሁለት ወር የሚሆነውን በፓርትነር ድጋፍ ያገኘነውን ኬሚካሎች ለህብረተሰቡ
የውሃ ማከሚያ ኬሚካሎች ማለት ነው።
የውሃ ማከሚያ ኬሚካል ማለት ነው።
እሺ።
እናከፋፈል ነበር። እሱን እንዲጠቀሙ፣ ሽንት ቤት የትንበቆፍሮ እንዲጠቀሙ፣ ምግብ ከመብላት በፊት እና ሽንት ቤት ደርሶ ከተመለሰ በኋላ ሰው እጁን በሳሙና ታጥቦ ራሱን መጠበቅ እንዳለበት ብዙ ስራ ህብረተሰብ ላይ ሰራ ነበረ። ከተማ ውስጥ በመኪና በመዘዋወር የገበያ ቀን
ህብረተሰቡ በተሰበሰባቸውባቸው ቦታዎች ነው ዋና ዋና ስፍራዎች
የበሽታውን ሁኔታ በሽታው ምን ወረዳ ውስጥ እንዳለ ምን ቀበሌ ውስጥ እንዳለ የበሽታ ሰውን እንደሚገል ሰው ደግሞ ከዚህ በሽታ ራሱን መጠበቅ እንዳለበት በደንብ ቴሌቪዥን ወይ የጤና ትምህርት ስንሰጥ ነበር። በዛ ሁኔታ ያው በአሁኑ ሰዓት አብዛኛው ያው ለምሳሌ ትላንት ዘስድል ወደ አምስቱ መጀመሪያ የተከፈተበትን ብነስ ወደ አንድ ተመልሷል ማለት ይቻላል። በየቀኑ በፊት ወደ 9-10 ከዛ ስገባ የነበረው አሁን ብዙ ስራ በኮሚኒቲ ላይም ህብረተሰቡ በአመራርና በጤና ባለሙያ በተሰራው ስራ በሽታው ከጊዜ ወደ ጊዜ እየቀነሰ መምጣቱን ነው የሚያሳየው ማለት ነው።
የምዕራብ ሐረርጌ ዞን የኦሮሚያ ክልል ከሶማሌ ክልል ጋር ግጭት ውስጥ ገብተው በነበሩበት ጊዜ የተፈናቀሉ በርካታ ሰዎች በመጠለያ ከሚኖርባቸው ዞኖች አንዱ ነው። እነኚህ ተፈናቃዮች ከኮሌራ ከመጠበቅ አንጻርስ ምን እየተሰራ ነው ስንል አቶ አመዲንን ጠይቀናቸው ነበር።
ያው ዋና ትኩረታችን እነዛ የተፈናቃዮችን ወደ ቦታ የመመለስ ስራ ነው። በብዛት እንደ ዞናችን አሁን እየተሰራ ያለው ስራ ከዛ ጋር ታይዞ ያለው የመጠጥ ውሃ ችግር ባለበት ቦታ በቦቴ ያመላለስ ሽንት ቤት ያው መጀመሪያውኑ ነው ለነሱ በብዙ ፓርትነር ድጋፍ የተደረገ የተጠበቀለት ሽንት ቤት ተጠቀሙ ነው ያለ ተፈርቶለት ማለት ነው። ውሃ ነበረ ችግሩ። ያንን በሽታ ደግሞ እነሱ ጋር እንዳይገባ ብዙ ጥረት እያደረግን ነው። እነሱ ጋር እስካሁን በሽታም አልተገኘም።
የኢትዮጵያ ማህበረሰብ ጤና ኢንስቲትዩት በኢትዮጵያ 4 ክልሎች ማለትም በኦሮሚያ፣ አማራ፣ ትግራይና አዲስ አበባ 525 ሰዎች በኮሌራ መጠቃታቸውንና ከነኝም መካከለ 14ቱ ከአማራ፣ 2ቱ ደግሞ ከኦሮሚያ ለሞት መዳረጋቸውን አስታውቋል። ኢንስቲትዩቱ በኦሮሚያ ውስጥ ባሉ 4 ዞኖች 236 የኮሌራ ህሙማን አሉ ቢልም የምዕራብ ሐረርጌ ዞን ብቻውን 244 የኮሌራ ህሙማን መመዝገቡን ያስታወቀው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስና መሰግናለን ያዳመጣችሁ አላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ እናምራ። በአማራ ክልል የተለያዩ አካባቢዎች ግጭት አስነስተዋል ተብለው የተጠረጠሩ 224 ሰዎችን በቁጥጥር ስር አውሎ ምርመራ ያካሄደ መሆኑን የክልሉ ጠቅላይ አቃቢ ሕግ ትናንት አስታውቋል። አስቴር ምስጋናው ዝርዝር አላት።
የክልሉ ጠቅላይ አቃቢ ሕግ ኃላፊ አቶ ምግባሩ ከበደ እንደተናገሩት ተጠርጣሪዎች የተያዙት በማስረጃ የተደገፈ መረጃ ስለተገኘባቸው ብቻ ነው ብለዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች አካባቢዎች ቀደም ሲል የተፈጸሙ የሰው ሕይወት መጥፋት፣ መፈናቀል፣ ንብረት መውደም፣ የንብረት መዝረፍ፣ አስገድዶ መድፈርም ጭምር ወንጀሎች ተጠያቂ የሆኑ ከ150 ያላነሱ ተጠርጣሪዎች ጉዳያቸው እየተመረመረ ተጠርጣሪዎቹም በማረሚያ ቤት የሚገኙበት ሁኔታ አለ። ከዛ ቀጥሎ በሁለተኛ ደረጃ አስከፊ ሊባል የሚችል ግጭት የተፈጠረው በኦሮሞ ብሔረሰብ አስተዳደር እና በሰሜን ሸዋ ዞን አካባቢ በተፈጠረ ግጭት ነው። በዚህ ረገድ ላለፉት 3 ወራት የምርመራ ስራ ስናካሄድ ቆይተናል። ከፌደራል ፖሊስ፣ ከፌደራል አቃቢ ሕግ፣ ከክልል ፖሊስ፣ ከክልል አቃቢያን ሕግ እንዲሁም ከኦሮሞ ብሔረሰብ አስተዳደር የዞኑ ፖሊስ፣ ከኦሮሞ ብሔረሰብ አስተዳደር የዞኑ አቃቢ ሕግ እንዲሁም ከሰሜን ሸዋ የዞኑ ፖሊስና የዞን አቃቢ ሕግ ባሉበት ለሁለት ወር ያክል የምርመራ ስራ ሲከናወን ቆይቷል። በተካሄደው ምርመራ ማስረጃ ሳይሰማ አንድም ግለሰብ እንዳይያዝ አቋም ተይዞበት የተሰራ ሲሆን ማስረጃ ቀርቦባቸው በሚገባ የተመሰከረባቸው 50 ሰዎች እንዲያዙ ተደርጓል። የምርመራ ስራችን ለፍርድ ሊያቀርብ የሚችል አኳን እንደተጠናከረና ያለ ጥርጣሬ እንደተመሰከረባቸው እናምናለን። ለማንኛውም ግን ከመመርመር በተጨማሪ የቀረበው ማስረጃ ተከሳሾቹን ጥፋተኛ ሊያሰኝ ይችላል አይችልም የሚለው በሙያው ባላቸው አቃቢያን ሕግ እየተመረመረ የፍርድ ሂደቱ የሚቀጥል ይሆናል ማለት ነው። ከቤንሻንጉል ጉሙዝ የተፈናቀሉ እህት ወንድሞቻችን ተከትሎ በጃዊ በአዊ ዞን አካባቢ የተፈጠረው ግጭት ለአማራ ክልል አንድ የምርመራና ወንጀል የማጣራት ኃላፊነት የሚሰጥ ጉዳይ ሆኖ በመገኘቱ ምክንያት ጃዊ ውስጥ የምርመራ ስራ ጀምረናል። በዚህም የምርመራ ስራ 24 አካባቢ የሚሆኑ ተጠርጣሪዎች ጉዳያቸው እየተመረመረ ይገኛል። እነሱም ተይዘው በማረቢያ ቤት ጉዳያቸውን የምርመራ ስራ በማከናወን ላይ ነው የምንገኘው።
ከዚህ ጋር በተያያዘ ከወራት በፊት በምዕራብና በማዕከላዊ ጎንደር ዞኖች በተከሰተው ግጭት እጃቸው አለበት የተባሉ ተጠርጣሪዎችን ለማሸሽ የሞከሩ የመከላከያ ሰራዊት አባላት የምርመራ ሂደት ምን ላይ ይገኛል ተብለው ከጋዜጠኞች ለተነሳው ጥያቄ አቶ መግባሩ እንዲህ ሲሉ መልሰዋል።
የመከላከያ ሰራዊት አባላት የፈጸሙት ወንጀል በመደበኛው ፍርድ ቤት ሊታይ ይችላል ብለን በማመናችን ምክንያት ምርመራውን እያጣራ የሚገኘው የክልሉ ፖሊስና የክልሉ አቃቢ ሕግ ነው። ለመከላከያ የምርመራም ሆነ ለመከላከያ ወይም ለጦር ፍርድ ቤት የሚቀርብ ጉዳይ አይደለም በሚል አቋም ላይ ተመስርቶ ምርመራ እየተካሄደ ነው የሚገኘው። በዚህ ረገድ የመከላከያ ከፍተኛ አመራሮች ወንጀል ፈጽመው እስከተገኙ ድረስ ለፍርድ ይቅረቡ፣ ለዚሁም የሚያስፈልገው ማስረጃ በማቅረብ ረገድ መከላከያም ከጎናቸው ነው ብሎ በጋራ እየሰራ የሚገኝበት ሁኔታ ነው ያለው። ማስረጃዎቹ እንደተጠናቀቁ ለፍርድ ይቀርባሉ፣ ግለሰቦቹ ግን በስር ላይ እንደሚገኙ መግለጽ ወዳለሁ።
አቶ መግባሩ በመጨረሻ ያሰመሩበት ጉዳይ በአማራ ክልል በዋና ዋና ከተሞች ሳይቀር እየታየ ያለውን የጸጥታ መደፍረስ ለመቆጣጠርና የሕግ የበላይነትን ለማስከበር የክልሉ መንግስት አዲስ የጸጥታ ኃይል ስምሪት እያካሄደ መሆኑን ገልጸዋል።
በሌሎች የክልላችን ከተሞች ያለውን የጸጥታ ሁኔታ በተመለከተ ይሄን ስራ በተደራጀ እንቅስቃሴ ለመመከት የጸጥታ ኃይሉ አዲስ ስምሪት ውስጥ ገብቶ ነው የሚገኘው። በዚህ ረገድ የክልሉ ፖሊስ ኮሚሽን በስሩ ያሉትን ሁሉንም ዲፓርትመንቶች በሁሉም አካባቢ ስምሪት በማድረግ በአዲስ የገባውንም የጸጥታ ኃይል ቀደም ሲል የነበረውንም እንደገና ሪፍሬሽ በማድረግ በሁሉም አካባቢዎች የተጠናከረ የጸጥታ ማስከበር ስራ እየተሰራ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እንደዘገባው እናመሰግናለን። ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ትላንትናና ዛሬ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባቡር ዞን መቱ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 አመት ወጣት ናት። ሰኞ ጠዋት 2 ሰዓት ላይ የመጀመሪያ ልጇን ተገላገለች። 2 ሰዓት ተኩል ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ሆስፒታል ውስጥ እያለች
ቀኔ አልነበረም። በእርግጥ ቀኔ ከፈተና በኋላ ወልዳለሁ የሚለውን አስቤ ነበረ፣ ግን እግዚአብሔር ፍቃድ የሆነ ትላንት ሆነ እና 2 ሰዓት ላይ ነው የወለድኩት። ከጠዋቱ በጣም ተጨናንቄ ነበረ። በጣም በቃ ስለ ፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ስቆረጥኩኝ በኋላ መፈተን ትችያለሽ ናለኝ እዛ የትምህርት ቢሮ ባመጣ እድል ማለት ነው። በጣም ደስ አለኝ። ፈተና መፈተን ቻልኩኝ። ለሳት ነው ብቻ ለሳት ተኩል ፈተና ተፈተንኩኝ። በጣም ደስ ተሰማኝ። በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትነ እንደዚህ በጣም ትጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም አመስገን ፈልጋለሁ። በጣም ለዚህ አይነት እድል በመኖሩ ማለት ነው።
የመጀመሪያውን ቀን ፈተና በሆስፒታሉ ውስጥ ቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ፀሐይ ዳምጤ ናት።
ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች።
ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን፣ ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቾቹ መካከል አንዷ ትዕምርት ሽመልስ ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማችኋለን።
በጣም አመሰግናለሁ ትዕምርት ሽመልስ፣ እንግዳችን ሆነሽ ስለተገኘሽ። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነሽ። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሀሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አደርጋለሁ። አንቺ ነኝ የሚል የራሴ ፔጅ አለኝ፣ ስለ ራሴ ህይወት ተመክሮች የማካፍልበት እና ሌሎችም ሰዎች አሁን ኢንተርኔት እና ሶሻል ሚዲያ ላይ ጊዜ እናጠፋለን እና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል። ስክሪንሻት እያነሳች ፖስት ታደርጋለች። እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበረ። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁ አር ዘ አርኬሊስ ኢን አር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነው እና ከእድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ ሀንድረድስ ኤንድ ሀንድረድስ በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ ለትዳሬ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝ እና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገው እና ሶስት ነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግነው? አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው፣ ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መሰል ጉዳዮች ይሄን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ጠቃቅሰሽ ንገሪን።
በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አመቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን የሼር የተደረጉት ታሪኮች ናቸው፣ ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክ ተደርገው አይደለም እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም። ባይ ዘ ወይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ላስፈላጊነቱና ላሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሐሳቦችን አንስታችሁ ለመወያየት ኃይል ሆነናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይሄንን ሐሳብ ለማንሳት ምን ያክል ተቀማጭዋል?
በጣም በጣም ትልቅ ተቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትቻላቸው እነዚህ ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነች ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት ባይ ዘ ታውዘንድስ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምን ምልም እናት ነኝ at the same time ግን በዚህ በኩል ሳይው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻ ወይንም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረው ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጪ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ታውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመረን ይሄንን ነገርና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልንባቸው ነገሮች ኢቭን ሃውስሆልድ ስም መሆን ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው ባጭር ጊዜ ብያስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እና የሎ ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሮአቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኔት ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችን ታሪክ በማየት ህይወቷን ማሻሻላ በጣም ትልቅ ስቴፕ ነው ብለን እናምናለን።
አምባሳደር መሐሙድ ድሪል ትላንት ካርቱም ላይ በሱዳን የሽግግር ወታደራዊ መከርት ላይ የትሮኞችን ለመፍታት መስማማቱን በተመለከተ መግለጫ ሰጥተው ነበር። እየተደረገ ያለውን ውይይት በተመለከተ ለዘጋቢያችን እስክንድር ፍሬው አጠር ያለ ማብራሪያ ሰጥተውታል።
በጣም አመሰግናለሁ ስለጊዜው። አምባሳደር መሐሙድ ድሪል የጠቅላይ ሚኒስትር አብይ አህመድ የሱዳን ልዩ መልእክተኛ የሱዳን ወታደራዊ የሽግግር ምክር ቤትና ተቃዋሚዎቹ ከዚህ በፊት ተቋርጦ የነበረውን ውይይት ለማስቀጠል በአምስት ነጥቦች ዙሪያ ከመግባባት ላይ መድረሳቸውን ለመገናኛ ብዙሃን ገልጸዋል። እርሶ ምንድናቸው እነዚህ ነጥቦች? እዚህ ላይ የተደረሰውስ የጠቅላይ ሚኒስትሩ ጉብኝት ተከትሎ ነው ወይ? አምባሳደር፣
እዚህ ላይ የተደረሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የፖለቲካ ኃይሎችን ካነጋገሩና ለማቀራረብ ባደረጉት ጥረት ምክንያት ነው። ይህንኑ ተከትሎ በዛ ላይ በመገንባት ሁሉንም ወገኖች የማነጋገር ስራ ተሰርቷል እኛም በኩል እና በሚስዮኑ የተደረሰበት አሁን ባለንበት ደረጃ ላይ ሁለቱም ወገኖች አንዱ ሌላውን የመውቀስና ስም የማጥፋት ዘመቻው እንዲቆም በዋናነት ደግሞ የኢትዮጵያን አደራዳሪነት በበጎ አይን የማየት ሁኔታ አለ። ይህ በፖለቲካ ፓርቲዎቹ እንዲሁም ችግሩ የመከላከያ ምክር ቤት ብቻ ሳይሆን በህዝቡም ዘንድ በሰፊው እየተንጸባረቀ ያለ አስተሳሰብ ነው። ሌሎቹ መሰረታዊ ነጥቦች ከዚህ በፊት የተጀመረው ድርድር ከቆመበት ለማስቀጠል ነው። ይሄ በመርህ ደረጃ በዚህ ጉዳይ ላይ ተስማምተዋል። ይሄ ማለት ግን ጉዳዩ ተቋጭቷል አልቋል ማለት ሳይሆን ወደ ድርድሩ ለመግባት ፍላጎት የማሳየትና ይህንን በጎ ፍላጎት ለዓለም አቀፉ ማህበረሰብ ለማሳወቅ ነው። በዚሁ መሰረት የተቃውሞ ኃይሎች የለውጥና የነጻነት እንቅስቃሴ የተባሉት በየአካባቢው ያደረጓቸውን የህዝባዊ አመጽ እና ከዛ ጋር ተከትሎ የመጣ የመንገድ የማዝጋት ሁኔታዎች አቁመዋል። ጊዜያዊ ምክር ቤትም እንደዚሁ እስር ላይ የነበሩ የፖለቲካ እስረኞችን ከእስር ለቀዋል። ይሄ በጎ ሆኖ የሚታየን ለድርድሩና ለውይይቶቹ አመቺ ሁኔታዎችን ይፈጥራል የሚል እምነት አለን።
ይሄ ተለቀዋል እስረኞቹ ለቀዋል ሲሉ ተስማምተዋል ነው ተለቀዋል?
ተለቀዋል።
እዚህ ላይ አምባሳደር ከመግባባት ላይ ተደርሷል ውይይቱን ለመጀመር ሲባል መቼ ይጀመራል ማለት ነው ውይይቱ?
ውይይቱ ትናንትና ቢጀምር ደስታውን አንችለውም ማለት ከዛሬ ትናንት ቢጀምር ደስታውን አንችለውም። ነገር ግን በቅርብ ጊዜ ይሄው አሁንም ዛሬም ሁለቱንም ወገኖች የማነጋገር ስራ እየተሰራ ነው። እየቀጠልንበት እንሄዳለን ማለት ነው።
እስክንድር እናመሰግናለን። አድማጮች፣ የዚህ ቃለ ምልልስ ሙሉ ክፍል በምሽት የመጽሔት መሰናዳችን ይሰማል። ምንም እንኳ ይሄ ሙዚቃ አመት ባላችንን የሚያደምቅ ደስታሽ ሙዚቃ ቢሆንም ዛሬ ግን አሳዛኝ ነገር ሰምተናል። ድምፃዊና ተወዛዋዥ እቴነሽ ግርማ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። እቴነሽ ግርማ የድምፃዊ ደመረ ለገሰ ባለቤትም ናት አይደል?
አዎ አዎ። እንግዲህ እቴነሽ የደመረ ለገሰ ባለቤት ናት። በአንድ ወቅት ባቋቋሙት ባንድ አማካኝነትም በአማርኛና በአፋን ኦሮሞ የተለያዩ ዘፈኖችን እየሰሩ አብረው በተለይ የበዓል ዜማዎችን በመስራት ይታወቃሉ። እንግዲህ አርቲስት እቴነሽ ግርማ ባደረባት ህመም ምክንያት ተረዳ ቆይታ በተወለደች በአብሳ 2 ዓመቷ ከዚህ ዓለም በሞት መለየቷ በሀገር ውስጥ መገናኛ ብዙሃን ተዘግቧል። የቀብር ስነ ስርዓቷም ዛሬ በቅዱስ ገብርኤል ቤተክርስቲያን ነው የተፈጸመው። እንግዲህ አርቲስት እቴነሽ በ1959 ዓ.ም በደቡብ ምዕራብ ሸዋ ዞን ቀርሳ ማሊማ ወረዳ ነው የተወለደችው። ከዚያም ደግሞ ከ9 ዓመቷ ጀምራ በአዲስ አበባ ከተማ ነው የኖረችው። ሶስት ልጆች እናት ናት። እና እንግዲህ ለአርቲስቱም ለቤተሰባቸው
ለእሷም ለመላ ቤተሰቦቿ መጽናናት እንዲልክ እንመኛለን። ትንሽ ለማስታወሻ ያክል
ይሄ ዜማ የአውደ አመት ዜማ አብረው ከደመረ ለገሰ ጋር የሰሩት ዜማ ነው። እስቲ አድማጮችን ከሱ ጋር እንተዋቸው። በእኛ በኩል ግን የዛሬ ጋቢና ጉዟችን በዚሁ ተጠናቋል።
አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩምና ጽዮን ግርማ አስተናጋጃችሁ ነበር። ፋሲል ገበየው ዛሬ የድምጽ ምህንድስናውን ሲከውንልን ነበረ።
የቴክኒክ መሐንዲሱ ደግሞ ኮርኔሊየስም አብሮን ነበረ። ከዚሁ ዜማ ጋር እንተዋችኋለን። Oh,
ኩን ራዲዮ ሰገለ አሜሪካቲ